ይህ
የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 4 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐየንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። የቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ቢሾፍቱ አቅራቢያ ከወደቀው ቦይንግ 737 ማክስ 8 ጄት ስብርባሪ ውስጥ የተገኘው የመረጃ ቋት ወይም ብላክ ቦክስ ለምርመራ ወደ ውጭ እንደሚላክ ተገለጸ።
ይህ የመረጃ ቋት ብዙ ኢንፎርሜሽን የያዘ የአውሮፕላኑን ሁሉንም ፓራሜትር የአውሮፕላኑን እንቅስቃሴ ሁሉ የሚመዘግብ በመሆኑ ይህ የመረጃ ቋት እዚህ አገር ውስጥ ለማንበብ ረቀቅ ያለ ሶፍትዌር ይፈልጋል። ራሱን የቻለ የራሱ ሶፍትዌር አለው። በዚህ ምክንያት ወደ ሌላ አቅም ወዳለው ሀገር ወስደን እናስመረምራለን።
በትራንስፖርት ሚኒስቴር የአይሮፕላን አደጋ ምርመራ ዳይሬክተር ኮሎኔል አምድዬ አያሌው ለአሜሪካ ድምፅ ከሰጡት መግለጫ የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ባለፈው እሁድ ኢትዮጵያ ውስጥ ተከስክሶ የ157 ሰዎችን ሕይወት ያጠፋውን በአሜሪካ የተሰራውን ጀት አይሮፕላን አብራሪው ከአደጋው በፊት በረራውን የመቆጣጠር ችግር እንደገጠመው አስታውቆ ነበር። በዩናይትድ ስቴትስም ቢያንስ 5 አብራሪዎች በተመሳሳይ የዛን አይነት ጀት አይሮፕላኖችን የመቆጣጠር ችግር እንደገጠማቸው በመግለጽ በቅርቡ ማማረራቸው ታውቋል። የኢትዮጵያ አየር መንገድ ቃል አቀባይ አቶ አስራት በጋሻው አብራሪው ያሬድ ጌታቸው አይሮፕላኑን የመቆጣጠር ችግር እንደገጠመው ገልጾ ወደ አዲስ አበባ ለመመለስ ጠይቆ ተፈቅዶለት እንደነበር ገልጸዋል።
በአሜሪካዊው ኩባንያ ቦይንግ የተሠራውንና በስድስት ወራት ውስጥ የ346 ሰው ሕይወት የጠፋባቸው 2 አደጋዎች የደረሱበትን አዲስ ጄት በረራ የትራምፕ አስተዳደር እንዲያግድ ከሀገር ውስጥና ከዓለም አቀፍ አካላትም እየቀረቡ ያሉ ግፊቶችን እየተቋቋመ ነው። የዋይት ሀውስ ባለሥልጣኖች እንደተናገሩት ትራምፕ ስለ ቦይንግ 737 ማክስ 8 ጄት አይሮፕላን እየተነጋገሩ ነው። ትራምፕ የሚነጋገሩት ከማን ጋር እንደሆነ ግን አልገለጹም። የቦይንግ ዋና ሥራ አስፈጻሚ ዴኒስ ሙለንበርግ ትናንት በስልክ ከትራምፕ ጋር ሲነጋገሩ የኩባንያው ባለሥልጣኖች አይሮፕላኑ አስተማማኝ ነው ሲሉ አረጋግጠውላቸዋል። የዋይት ሀውስ ሪፖርተራችን ፓትሲ ዊዳ ኩስዋራ ተጨማሪ ያላት፣ ሰሎሞን ክፍሌ ያቀርበዋል።
ቤተሰቦች ዛሬም መሪር ሐዘን ላይ ናቸው። ዋይት ሀውስ ቤተ መንግሥት በሰጠው መግለጫ የዩናይትድ ስቴትስ መንግሥት በምርመራው የመጀመሪያ ምዕራፍ ላይ መሆኑን አስታውቋል።
At least 8 U.S. citizens were among the victims. We are working with the government of Ethiopia and Ethiopian Airlines.
ከሟቾቹ መካከል ቢያንስ 8 አሜሪካውያን ናቸው። የሚቻላቸውን ሁሉ ድጋፍ ለመስጠት ከኢትዮጵያ አየር መንገድ ጋር እየሰራን ነው።
የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ናቸው። ባለፉት 6 ወራት ውስጥ 2 ቦይንግ 737 ማክስ 8 ጀቶች ኢንዶኔዥያና ኢትዮጵያ ውስጥ ከወደቁ በኋላ ቁጥራቸው በስፋት እየጨመረ የመጣ ሀገሮች የጀቱ ሞዴል እንዳይነሳ አግደዋል። ምንም እንኳ የምርመራው ሂደት ወራት ሊወስድ ቢችልም እንደሚችል ቢገመትም ይቅርታ፣ በሁለቱ አደጋዎች መካከል ግን ተመሳሳይነት መኖሩ በጀቱ ስሪት ላይ ችግር ስለመኖሩ ጥርጣሬዎች እየበረቱ ናቸው።
Aviation experts are questioning the reliability of this Max aircraft, especially particularly on its flight control.
የአቪዬሽን ባለሙያዎች በዚህ ማክስ አይሮፕላን በተለይ ደግሞ በበረራ መቆጣጠሪያ መሳሪያው አስተማማኝነት ላይ ጥያቄ እያነሱ ናቸው። በኢትዮጵያ አየር መንገድ ደህንነት ላይ ጥርጣሬም ሆነ ጥያቄ የላቸውም።
የአቪዬሽን ኤክስፐርቱ ቃለ ኢየሱስ በቀለ የሰጡት አስተያየት ነው። የዩናይትድ ስቴትስ ፌዴራል አቪዬሽን አስተዳደር ግን 737 ማክስ 8 አስተማማኝ ደህንነት ያለው መሆኑን አስታውቋል። አምራቹ ቦይንግ ኩባንያ ግን የጀቱን ኮምፒውተር ሶፍትዌር እንዲያሳድግና እንዲያድስ አዟል። ይበንዴ እንዳለ ግን አውሮፕላኑ ከአሜሪካ ሰማዮች ላይ እንዲታገድ እየጠየቁ ያሉ የሕግ መወሰኛው ምክር ቤት አባላት ቁጥር እየጨመረ ነው። ሪፐብሊካኑ ሴናተር ሚት ራምኒ አንዱ ናቸው።
Out of an abundance of safety concerns and common sense, I think it makes sense to ground the aircraft until we have better information.
እጅግ ከበረታው የደህንነት ስጋትና አጠቃላይ ግንዛቤ በመነሳት የተሻለ መረጃ እስከናገኝ ድረስ አይሮፕላኑን ከአየር ላይ ማስወገድ የሚሻል ይመስለኛል።
ዲሞክራቷ ሴናተር ኤሊዛቤት ዋረን ደግሞ እንዲያውም ጠንከር ያለ መልእክት አስተላልፈዋል። የትራምፕ አስተዳደር አሜሪካዊውን ግዙፍ የአቪዬሽን ኩባንያ ከተጠያቂነት እየተከላከለ ስለመሆን አለመሆኑ የተወካዮች ምክር ቤቱ ምርመራ እንዲከፍት ጠይቀዋል። ፕሬዚደንት ዶናልድ ትራምፕ ትላንት ባወጡት የትዊተር መልእክት አውሮፕላኖች ለበረራ እጅግ ውስብስብ እየሆኑ ነው ሲሉ ቅሬታቸውን መግለጻቸው ይታወሳል። በሌላ በኩል ግን በ737 ማክስ 8 ጄቱ ደህንነት ላይ ሙሉ መተማመን እንዳለው ቦይንግ ኩባንያ ትላንት አስታውቋል።
የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን በኢትዮጵያ ያካሄዱትን ጉብኝት እንዳጠናቀቁ ፋና ብሮድካስቲንግ ዘገበ። ትላንት ኢትዮጵያ የገቡት ማክሮን ጉብኝታቸውን ዛሬ አጠናቀው ወደ ናይሮቢ ሄደዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት ባለስልጣናት ቦሌ ዓለም አቀፍ አይሮፕላን ማረፊያ ሄደው እንደሸኟቸው የፋና ዘገባ ገልጿል። ፕሬዚዳንቱ በኢትዮጵያ በነበራቸው ቆይታ የላሊበላ ውቅር አብያተ ክርስቲያናትን ጎብኝተዋል። በላሊበላ የነበራቸውን ጉብኝት ካጠናቀቁ በኋላም በአዲስ አበባ ከፕሬዚደንት ሳህለ ወርቅ ዘውዴና ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ እንዲሁም በዓለም አቀፍ ጉዳዮች ዙሪያ የተናጠል ውይይት አድርገዋል።
አቃቤ ሕግ በነ ሜጀር ጀነራል ክንፈ ዳኘው ላይ አሻሽሎ ባቀረበው ክስ ተከሳሾቹ ሐሰተኛ ተቋም አቋቁመው ስምምነት ሲፈራረሙና ክፍያ ሲፈጽሙ ነበር ሲል አመለከተ። የሀገር ውስጥ መገናኛ ብዙሃን ባሰራጩት ዘገባ መሠረት በስምንት ተከሳሾች ላይ ዛሬ የቀረበውን ክስ ያየው የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ 15ኛ ወንጀል ችሎት ሲሆን ተከሳሾቹ እንዳስተላለፋቸው ሜጀር ጀነራል ክንፈ ዳኘው፣ ብሪጋዴር ጀነራል ጥጋቡ ፈትለ፣ ሻለቃ ገብረስላሴ ገብረ ጊዮርጊስ፣ ሻለቃ ፋሲል አበራ ኃይሉ፣ የመቶ አለቃ ቶማስ ደረሰ፣ ወሰንየለህ ኃይለ ሚካኤል፣ ህዳአት ወልደ ተንሳይ፣ ዶክተር መኮንን ገብረ ሚካኤል ናቸው። ተከሳሾቹ ካሊፎርኒያ ኢንተርናሽናል ኢንስቲትዩት ኦፍ ቴክኖሎጂ የሚባል በአሜሪካም ሆነ በኢትዮጵያ የማይታወቅ ሐሰተኛ ተቋም አቋቁመው ከብረታ ብረትና ኢንጂነሪንግ ኮርፖሬሽን የትምህርትና ሥልጠና አፈጻጸም መመሪያ ውጪ ከኮርፖሬሽኑ ጋር የውል ስምምነት እንዲፈጸምና ክፍያው በውጭ ምንዛሬ እንዲፈጸም እንዳደረጉ ይናገራል የአቃቤ ሕግ አቤቱታ። አድራጎቱ በኢትዮጵያ መንግሥት እንዳይታወቅም መምህራንን በቱሪስት ቪዛ ከውጭ በማስገባትና ያለ ትምህርት ዲግሪ በመስጠት እንዲሁም በማስተማር ሽፋን የሀገሪቱን የውጭ ምንዛሬ ወደ ውጭ በማሸሽ ወንጀል ሲል ከሷቸዋል ተጠርጣሪዎቹን። ክሱ አክሎም ሐሰተኛ ነው ባለው የትምህርት ተቋም በታዳሽ ኃይልና በኦፐሬሽንስ ማኔጅመንት በማስተርስ ዲግሪና በፒኤችዲ ደረጃ ከፍተኛ ትምህርት ለመስጠት በሚል በ2006 ዓ ም የ1,393,300 ዶላር፣ በ2007 ዓ ም የ698,650 ዶላር፣ እንዲሁም በ2008 ዓ ም የ1,397,300 ዶላር ውል ስምምነት መፈራረማቸውን ይናገራል። በ2000 ዓ ምህረትም በኢንዱስትሪያል ኢኮኖሚክስ ተመሳሳይ ደረጃ ያለው ትምህርት ለመስጠት በሚል አራት ውሎችን መዋዋላቸውንና 3,301,140 ዶላር ወይም 75,114,030 ብር ሐሰተኛ ነው በተባለውና አሜሪካ ውስጥ የተከፈቱ ሲል አቃቤ ሕጉ በክሱ ላይ በጠቀሳቸው ሂሳቦች ገቢ አድርገዋል ማለቱን ዘገባዎቹ ይናገራሉ። አቃቢ ሕግ አሻሽያለሁ ብሎ ላቀረበው ክስ ተከሳሾች መልሳቸውን በጽሑፍ እንዲያቀርቡ ችሎቱ አዞ ለፊታችን ሰኞ መጋቢት 9/2011 ዓ ም ቀጥሯል።
የብሩንዲን ዲሞክራሲያዊ ሂደት የሚመረምረው የተባበሩት መንግስታት ድርጅት መርማሪ ኮሚሽን የፕሬዚደንት ፒየር ንኩሩንዚዛ መንግስት ይበልጥ አፋኝ እየሆነ መምጣቱን አመለከተ። ይህ አካሄድ እንደ አውሮፓ አቆጣጠር በመጪው 2020 ዓ ም ምርጫ ላይ አሉታዊ ተጽዕኖ እንደሚያመጣ ኮሚሽኑ ገልጿል። ሊሳ ሽላይን ከጀነባ ለአሜሪካ ድምፅ ዘግባለች። አዲስ አበባ ያቀርበዋል።
ኮሚሽኑ ትናንት ማክሰኞ ለተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ባቀረበው ሪፖርቱ ብሩንዲ አገሯ ውስጥ ላለፉት 23 ዓመታት የዘለቀውን የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ መዝጋቷ አሳዛኝ መሆኑን አመልክቷል። የብሩንዲን የሰብአዊ መብት ይዞታ የሚቆጣጠረው ብቸኛው ዓለም አቀፍ አካል ይኸው መርማሪ ኮሚሽን መሆኑ ይታወቃል። ብሩንዲ በአሁኑ ወቅት አገሯ ውስጥ የሚገኙ መንግስታዊ ያልሆኑ የውጭ ድርጅቶች በሙሉ እንደገና እንዲመዘገቡና የሰራተኞቻቸውንም ስም ዝርዝር ጎሳቸውን ጭምር እንዲያቀርቡ ጠይቃለች። ይህንን ያደረገችው በአዲሱ ኮታ መሰረት ሰራተኞቹ 60% ሁቱ፣ 40% ቱትሲ እና 30% ሴቶች መሆናቸውን ለመለየት እንደሆነ ተገልጧል። ፍራንሷ ሃምፕሰን የኮሚሽኑ አባል ናቸው። አንዳንድ መንግስታዊ ያልሆኑ የውጭ ድርጅቶች ብሩንዲ ያወጣችው አዲስ ኮታ ከዓላማችን ጋር ተጻራሪ ስለሆነ አገሪቱን ለቀን እንወጣለን እንጂ በዚያ መስፈርት መሄድ አንችልም ማለታቸውን በአስተርጓሚ ተናግረዋል።
This continual shrinking of the democratic space, which also affects national NGOs.
መንግስታዊ ባልሆኑ የአገር ውስጥ ድርጅቶች፣ በሰብአዊ መብት ተሟጋቾችና ብሩንዲ ውስጥ በሚገኙ ነጻ መገናኛ ብዙሃን ላይም አሉታዊ ተጽዕኖ ያለው የዲሞክራሲያዊ መድረኩ እየጠበበ መሄድ ለመጪው 2020 ምርጫ ጥሩ ምልክት አይደለም።
እንደ አውሮፓውያን አቆጣጠር በ2015 በነበረው ምርጫ ፕሬዚዳንት ንኩሩንዚዛ ለሶስተኛ ጊዜ እወዳደራለሁ በማለታቸው የተቀሰቀሰው ፖለቲካዊ አመጽ ገና እልባት እንዳላገኘ የገለጸው ኮሚሽኑ የተቃዋሚ አባላት እየተዋከቡ እየተሳደዱና ዛቻም እየደረሰባቸው መሆኑን አመልክቷል። ጄኔቫ ውስጥ በተባበሩት መንግስታት ድርጅት የቡሩንዲው አምባሳደር ሪኖቫ ታቡ ኮሚሽኑ ተአማኒነት የሌለው የተቃዋሚዎች አፈቀላጤ ነው በማለት ወቀሳ አሰምተው ሲያበቁ ተቃዋሚዎች ያነሱት ሮሮም ሐሰትና የፈጠራ ክስ ነው ብለዋል። የሰብአዊ መብት ምክር ቤቱ ፕሬዚዳንት ግን እነሄን አምባሳደር አስጠንቅቀዋቸዋል። ግለሰቦች ላይ ካነጣጠረ ነቀፌታ ይቆጠቡና በጋራ ጉዳዮች ላይ ያትኩሩ በማለት።
አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ1240 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 4 2011 ዓ.ም ምሽት ፕሮግራም ነው።
አሜሪካ የሚገኙ የቀይ ሽብር ተጎጂዎችን ይዘናል።
እስከሚደክሙ ድረስ ከደበደቡ በኋላ የጠየቁትን ትናገራለን። ታንክ አለኝ የሚያስችላል ዱላ ማለት ነው።
በተለይ እኔን ያደረጉኝን ነገር ደበግ ነው አንጠልጠለው ከላይ ግርና ጅማን ተክተው ኳሳፌ ውስጥ ከብተው አስሩ የቄም የግሬን ጠፈር እስከሚወርቀ ድረስ ነው የቀጠቀጠ።
አቶ ዮሐንስ ታከለና ወይዘሮ ጤና አዳም ይልማን ነው የሰማችሁት። በኢትዮጵያውያን በአሜሪካ ከአንድ የህግ ባለሙያ ጋር አነጋግረናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ቢሾፍቱ አቅራቢያ ከወደቀው ቦይንግ 737 ማክስ 8 ጀት አይሮፕላን አብራሪ ውስጥ የተገኘው የመረጃ ቋት ወይም ብላክ ቦክስ ለምርመራ ወደ ውጭ እንደሚላክ በትራንስፖርት ሚኒስቴር የአይሮፕላን አደጋ ምርመራ ዳይሬክተር ኮሎኔል አምድዬ አያሌው ለአሜሪካ ድምፅ ገለጹ። የማንበቢያ መጣሪያው የኢትዮጵያ አየር መንገድ ቢኖረውም ወደ ውጭ የሚላከው ጉዳዩን በነጻነት ለመመርመር እንደሆነ ዳይሬክተሩ ተናግረዋል። ሙክታር ጀማል ነው ያነጋገራቸው።
አመሰግናለሁ ኮሎኔል አምድዬ አያሌው፣ በትራንስፖርት ሚኒስቴር የአውሮፕላን አደጋ ምርመራ ዳይሬክቶሬት ቢሮ ኃላፊ።
እኔም አመሰግናለሁ።
ኮሎኔል በቅርብ የተገኘው የመረጃ ቋት ወይ ደግሞ ብላክ ቦክስ የሚባለው በተመለከተ አሁን ያለበት ደረጃ ምንድነው? ጉዳዩን ለመመርመርና እውነታውን ለማወቅ ደግሞ የት ነው? ማን ነው ማድረግ የሚችለው?
እንደምታውቀው ይህ የመረጃ ቋት ብዙ ኢንፎርሜሽን ያዘ የአውሮፕላኑን ሁሉንም ፓራሜትር የአውሮፕላኑን እንቅስቃሴ ሁሉ የሚዘመዘግብ በመሆኑ ይህ የመረጃ ቋት እዚህ አገር ውስጥ ለማንበብ ረቀቅ ያለ ሶፍትዌር ይፈልጋል። ራሱን የቻለ የራሱ ሶፍትዌር አለው። በዚህ ምክንያት ወደ ሌላ አቅም ወዳለው ሀገር ወስደን እናስመረምራለን። ብዙ ሀገሮች ይሄ ሶፍትዌር የላቸውም። በተለይ እንደዚህ እንደኛ ያሉ ሀገሮች የላቸውም። ኢትዮጵያ አየር መንገድ አላቸው፣ ግን አሁን እነሱ ኦፕሬተር ስለሆኑ የአውሮፕላኑ ባለቤት ስለሆኑ የምንመረምረው ደግሞ እኛ ስለሆን ወደ ሌላ ሀገር ወስደን ማስመርመር ስላለብን ግዴታ ወደ ውጭ እንድንወስድ እንገደዳለን።
በምን ያህል ጊዜ ነው ሄዶ ተጠንቶ ይመለሳል ተብሎ በግምት የተቀመጠው?
ይህን አሁን ልነግርህ አልችልም። ወደሚወሰድበት ሀገር ያለው አሰራር የራሳቸው አሰራር ስላላቸው ሳምንትም ቀናትም ልልህ አልችልም። ቢያንስ ከሳምንት ያላነሰ ይወስዳል ብዬ ገምታለሁ። ይህን ግምት ነው የምነግርህ። በዛ በምንሰራበት ሀገር ላይ ሁኔታው ይወሰናል።
ጉዞው መች ነው ማለት ነው? አሁን ሊላክ ተዘጋጅቷል ወይ ተልኳል?
ሁሉ ነገር ተዘጋጅቷል። ጉዞ መቼ እንደሆነ በመንግስት ደረጃ የተያዘ ነው። መቼ እንደሆነም ገና አላወቅንም።
ኮሎኔል፣ ምናልባት የመጨረሻ ጥያቄ፣ የት ነው ይሄ ነገር ይታያል ተብሎ የታሰበው? ከሀገር ደረጃ ማለት ነው።
አላወቅነውም እስካሁን ድረስ። መንግስት በሚሰጠን መመሪያ መሰረት ወደዛ ሀገር እንድትወስዱ ተብሎ ሲታዘዝ ይዘን እንሄዳለን።
ምናልባት የጠየቁ እንደነ አሜሪካ አይነት ሀገሮች ጥያቄ ያቀረቡ አሉም ይባላል። ከዚህ አንጻር ያለው ሀሳብ አለ?
በእርግጥ ብዙ ሀገሮች ይጠይቃሉ። ከራሳቸው ኢንትረስት ይሆናል ወይም እኛን ለመደገፍ ሊሆን ይችላል። ነገር ግን ለእኛ የሚመቸንን የተከሰተውን አደጋ ለመመርመር ሙሉ ኢንፎርሜሽን ይሰጠናል ብለን የሚያነብልን ሀገር በመንግስት ደረጃ የሚወሰንና እኛም ደግሞ ያንን ተከትለን የምንሄድ ይሆናል።
በጣም ነው የማመሰግነው ኮሎኔል አምድዬ አያሌው ፈንታ በትራንስፖርት ሚኒስቴር የአውሮፕላን አደጋ ምርመራ ዳይሬክቶሬት ቢሮ ኃላፊ ይህን ቃለ መጠይቅ ስላደረጉ። በአሜሪካ ድምፅ አድማጮችም በጣም አመሰግኖታለሁ።
እሺ፣ እኔም አመሰግናለሁ።
ሙክታር አብሮን ይቆያል። ጀቱ ከቦሌ ዓለም አቀፍ አይሮፕላን ጣቢያ ተነስቶ በስድስት ደቂቃዎች ውስጥ ሲወድቅ በዐይኖቻቸው ያዩ ሰዎች ያዩትን ነግረውናል። ሙክታር ወደ ምስራቅ ሸዋ ግንቢቹ ወረዳ ሐማ ቁንጡሹሌ ቀበሌ ሄዶ እዚያው ነዋሪ የሆኑትን አቶ መልካ ገለቱን ዛሬ አነጋግሮ ነበር።
አዊ ስመጣም ያው ቱሉፈራ ማርያም ቤተ ክርስቲያን በዛ ላይ ነው ያለፈው። ከዛም አልፎ ደግሞ የአበራ ጎበናና የአቶ ዳዱ ቤት ላይ ነው ያለፈው የአውሮፕላን።
እሺ።
ሲያልፍ በሰከንድ ነው ዚህ ሰው የተከሰከሰው። በሰው ያለ ደምና በሰዎች ምንም አላገኘንም። አጥንት ብቻ የተከሰቱች የተበታተነ ጨርቃጨርቅ፣ የተቃጠለ ወረቀትና ምንም በቃ መልኩ የማይታወቅ ነገር ላይ ነው የደረስነው እኛ በረቁትና።
ከመውደቁ በፊት እስቲ ላይ ያለ እንዴት ነበር የሚሆነው? የተለየ ባህሪ ምንድን ነው ያየው? ከሌሎች አውሮፕላን የተለየ
ከአውሮፕላኑ ነገር የተቀየረው ያው ኃይሉ በጣም ኃይለኛ ከአውሮፕላኖቹ መካከል እሱ በጣም ነው የቀየረው ድምፁ ነው። ድምፁ ሲቀይር እንዲህ አውሮፕላን እንዴት ነው ድምፁ የቀየረው ብለን እኛም ዝም ብለን ቆመን ስናየው ዝም ብሎ ቀጠጥ ብሎ መጣና ከክልላችን ውስጥ ሳይወጣ ነው እዚህ ነገሩ የተከሰተው።
ዝቅ ብሎ ነው የሚበረው? ከፍ ብሎ ነው የሚበረው? የሚበርበትን ደረጃ ሲያሳየ?
አይ ዝቅ ብሎ ነው የሚበረው። በጣም ከፍታ የለውም፣ መሬት ላይ ነው። በጣም ደግሞ ሲበርም ትንሽ እያጎነበሰ እየቀረቀረ ነው የሚሄደው። እንዴ ይህ አውሮፕላን ቆይ እንዴ ለመውረድ ፈልጎ ነው ወይንስ እንዴት ዘግቶ ቆይ የት ለሚያልጥ ነው? በጣም ፓውሩን እንዴት እየጨመረ ሄደ መሬት ላይ ዝቅተኛ እንዴት መጨመር ቻለ ብለን በጣም እኛም በጣም ስጋ ያኔ በጣም ነው ያስፈራን። እኛም ስናው ያየን ነው እዚህ ወደቀ ሲወርቅ እኛም ደረስን። በቃ ምንም በቃ እኛም በድንጋጤ ምንም የምናወራው ነገር አጣብን። በቃ የምናወራው ነገር ነው ያጣነው። እዛ እኛም ቆምን የምንሰበስበውን ያው ፖሊስ መጣና የሰበሰበውን ነገር ሁሉንም ተሰብሰበ። ወርጣጣቆችም ቶሎ ደረሱና ያለውን ቃ አከማቹ በመጡበት ቤተሰብና ፌደራሎች ያው ጠቅላይ ሚኒስቴሩም መጥቶ ሄሊኮፕተሩ መጥቶ ጎሚቶ ሄዷል። በጣም አዘን ከራሳችን ጀምሮ በጣም በአገሪቷ ላይ በጣም ነው ራንዛኝ የሆነ ሁኔታ ነው። አሳዛኝ ነው በጣም።
ሙክታርን ለዘገባዎቹ አመሰግናለሁ። ክቡራትና ክቡራን አድማጮች፣ እስቲ ሌሎችም እንደዚሁ የምታካፍሉን ሐሳብ አስተያየት ካለ በመልእክት መስጫ ሳጥናችን ወይም በኢሜይላችን ብታካፍሉን ወይም ደውለን እናነጋግራችኋለን ስልክ ቁጥራችሁን ብትልኩልን። በነገራችን ላይ አድማጮች፣ በዛሬው ዕለት ከጠዋቱ 5 ሰዓት ጀምሮ በአዲስ አበባው የአብራሪዎች ማኅበር ጽሕፈት ቤት ውስጥ የቦይንግ 737 ማክስ 8 ሰለባዎች በልዩ ልዩ ሥነ ሥርዓት መታሰባቸውን ሰምተናል። በተለይም የዋናው አብራሪ የካፕቴን ያሬድ ጌታቸውን ወላጅ አባት ዶክተር ጌታቸውን ጨምሮ ልዩ ልዩ ንግግሮችና ማስታወሻዎች ተሰምተዋል። በድጋሚ ለሁሉም ሰለባዎች ቤተሰቦች ሁሉ መጽናናትን እንመኛለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በኢትዮጵያ በተጀመረው ለውጥ እያጋጠሙ ያሉ ያላቸውን ፈተናዎችና በዜጎች ደህንነት ላይ አደጋና ስጋት ደቅነዋል ያላቸውን ወገኖች ጠቅሶ የአርበኞች ግንቦት ሰባት ንቅናቄ የስራ አፈጻጸም ኮሚቴ ዛሬ መግለጫ አውጥቷል። አሉላ ከበደ ማምሻውን የድርጅቱን የፖለቲካ ዘርፍ ኃላፊ አቶ ኤፍሬም ማዴቦን አነጋግሮ ዘገባ አጠናቅሯል። ቀጥሎ ይቀርባል።
አቶ ኤፍሬም ማዴቦ፣ ድርጅታችሁ አርበኞች ግንቦት ሰባት የሰጠው መግለጫ በዛሬው ዕለት ይፋ ተደርጓል። ለዘላቂው የሚበጀን ለዘብተኛውን መንገድ ትተን ዋልታ ለረገጡ አጥፊ ጽንፈኞች አገራችንን እንዳናስረክብ እንጠንቀቅ የሚል በአገሪቱ ያለውን የለውጥ ሂደትና እያጋጠሙ ያሉትን ፈተናዎች እንዲሁም ድርጅቱ ራሱን አክስሞ ከሌሎች ድርጅቶች ጋር በመዋሃድ በቅርቡ የሚፈጠረውን አዲስ ፓርቲ በተመለከተ እየተሰሩ ያሉትን ስራዎችም ለመገምገም አስቸኳይ ስብሰባ ማድረጉን ጠቅሳችሁ ነው ይህን ባለ 5 ገጾች ዝርዝር መግለጫ ያወጣችሁት። እስኪ በቅድሚያ የመግለጫውን ይዘት ባጭሩ ያስረዱን።
አመሰግናለሁ አሉላ። መግለጫውን ስናወጣ ይህ የለውጥ ቡድን የሽግግር ሂደት ከጀመረ ጀምሮ የተለያዩ ነገሮች ኢትዮጵያ ውስጥ ሲከሰቱ እናያለን እና እነዚህ የተለያዩ ነገሮች እየተጠራቀሙ እና የተለያየ ተዋናይ እየተጫወታቸው አንዳንዴ ለራሱ ጥቅም ሲል የሚገናኝ ተዋናይ፣ አንዳንዴ በሩቁም፣ አንዳንዴ የተግባባ፣ አንዳንዴ ደግሞ ለራሱ ጥቅም ሲል ብቻ አንድ ላይ የሆነ አገሪቷን የኢትዮጵያ ሕዝብ የሚፈልገው ለውጥ አቅጣጫውን እንዲለውጥ ከፍተኛ ሚና የተጫወቱ እንደሆነ ያስተዋል ነው። በአንድ በኩል ለለውጡ አልታዘዝም ብሎ ትግራይ ክልል ውስጥ የከተበ አንድ ኃይል አለ። ይሄ ኃይል የጦርነት አዋጅን እያወጀ ነው። ይሄ አንድ አገሪቱን ከፍተኛ ችግር ላይ ከጣሏት አንዱ ይሄ ነው። በሌላ በኩል ደግሞ ይህንን ለውጥ እኛ በፈለግነው መንገድ ነው እንጂ የሚሄደው፣ ሌሎቻችሁ ቢያሻችሁ ተከተሉ፣ ካለዚያ ግን እኛ ባለው መንገድ የማትሄዱ ከሆነ የራሳቸው ጉዳይ የሚል ራሱን የቻለ አጥፊ የሆነ አክራሪ ቡድንም በዚህ የለውጥ ሂደቶች የተፈጠረ መስሎ ታይቶናል። ሌላው ደግሞ ኦፍኮርስ ባለፉት 27 ዓመታት ውስጥ የተጠቀመ ኃይል አለ። ይህ የተጠቀመ ኃይል ደግሞ ራሱን በቻለ መንገድ ወይ ይህ ጥቅሙ እንዳይጠፋበት ካለዛም ደግሞ ባለፉት 27 ዓመታት የሰራቸው የተለያዩ ወንጀሎች አሉ፣ በዛ ወንጀል መጠየቃለሁ በሚል ይሄ እየጠፋ ያለ ስርዓት እንዳይጠፋ የሚፈልግ ስርዓት አለ እና እነዚህ 3 ስርዓቶች እየተጋገዙ የደከሙ ሲመስሉ አዲስ አጀንዳ ለህብረተሰቡ እየሰጡ የለውጥ ሂደቱን ለማሰናከል በራሳቸው መንገድ እየፈጠሩ ያሉትን የተለያዩ ነገሮች አይተናል። ለምሳሌ ባለፈው ሳምንት የኦሮሚያ ክልል መንግስት ያወጣው መግለጫ ብታይ የዚህ አሁን ያልኳችሁ የአንዱ ስራ ውጤት ነው። ምንድን ያለው የአዲስ አበባ አካባቢ የሚሰሩ ቤቶች መከፋፈል መቆም አለበት። ይሄ ገና ውሳኔ ማግኘት አለበት። ዛሬ አለ ቤቶቹ የተሰሩት ቆይተዋል። ቤቶቹ ስለሰሩ ቤቶቹን የሰራው ደግሞ ለአሁን አንጠፍጥፎ 10-15 ዓመት ቆጥቦ የተቸገረ ህዝብ የሰራው ቤት ነው። ይህንን በዚህ አይነትን ትልቅ ችግር በሌላ አቅጣጫ እንደማየትና ማህበራዊ ፍት መልሶች ከመፈለግ ይልቅ በራሳቸው መንገድ አንዳንዴ ትዊተር ላይ ያሉ ሰዎችን፣ አንዳንዴ ማህበራዊ ሚዲያ ላይ ያሉ ሰዎችን ከሚሰጧቸው ሂድ በለው አቅጣጫ ይህን ላይሰንስ አውጥተዋል። ይሄ ሲወጣ ኢትዮጵያ ስላለ አዲስ አበባ ማለት ክፍለ ሀገርም ማለት በተለያየ ቦታ የወጣውን የህዝብ ስሜት አይቻለሁ። እነዚህ አይነት ነገሮች የሀገራችን የለውጥ አቅጣጫ እየቀየሩት ነው ብለን እናምናለን። እና ይሄ በመቀየር ላይ ያለው አቅጣጫ ሁለት ጊዜ ያገኘነው ውድድል 1963 ለሶስተኛ ጊዜ አግኝተን ሊቀሙን እና ይህን ሀገር ሌቢ እንደ ሀገር የመቀጠላችንን እድል ሊያቆሙትን ስለሚችሉ በአጠቃላይ ያለን ይሄ አንድ ብቻ እድል ነው እና ይሄ ነገር እንዳይቀማ አንድ ሆነን እንስራ። ይህ ዋልታ የረገጡ ኃይሎች የሚሰጡት አጀንዳ አንመራ። አንድ ነገር በገነሰለና ትናንሽ ነገሮች በተረዱ ቁጥር ለእነዚህ ትናንሽ ፍንዳታዎች ከመጮህና ለእነሱ መርስ ከመስጠት እስኪ ዋና ዋናዎችን ቅድም የጠቀስኳቸውን ትልቆቹ ነገሯችን ችግሮች አብረን እንስታ የሚል ነው።
መልካም። አቶ ኤፍሬም፣ ድርጅታችሁ በዚሁ መግለጫው በአሁኑ ወቅት ተፈጥሯል ስላለው የፍርሃት ድባብ እንዲሁም ልንወረር ነው የሚል ጭንቀት የተፈጠረባቸውን ወጣቶች ገልጾ በየከተማው ያሉ ይላቸዋል። ይህ ሁኔታ ሊፈጥር የሚችለውን ራስን የመከላከልና በደም ነፍስ ጭምር ሊፈጸም የሚችል ምላሽ ትሉታላችሁ፣ በዝርዝር ያነሳል። እንዲሁም በመገናኛ ብዙሃን የሚታዩ ጦርነቶች ይላል። አገር በውጥረት ላይ ያለች ይመስላል። ከመግለጫችሁ መንፈስ መረዳት እንደሚቻለው ለዘላቂ የሚበጀንን ዘብተኛ መንገድ ትተን ጽንፍ ቤዳ አቅጣጫ አንከተል የሚለውን ለማሳካት ምንድን ነው በተጨባጭ እንደ መፍትሄ መደረግ አለበት የምትሉት? ማን ነው እስ ያን አስፈጻሚው? ባጭሩ
ወደ ሀገር ውስጥ ስንገባ ጀምሮ በግልጽ እንዳስቀመጥ ነው ይሄ ኢትዮጵያ ውስጥ አሁን በሂደት ላይ ያለውን ለውጥ አንድ ኃይል ብቻ እንደፈለገ የሚዘውረው ለውጥ ሳይሆን የተለያዩ የፖለቲካ ባለድርሻዎች አንድ ላይ ሆነው ከነሱም ባሻገር የሀገሪቱ ልሂቃን የተለያዩ ግባቶችን በማድረግ አንድ ላይ ተሰባስበን የምናራምደው ግቡ ድረስ የምንወስደው ለውጥ ነው እንጂ ለአንድ አካል ብቻ የተሰጠ አካል አለ። በእርግጥ የኢትዮጵያ መንግስት በዚህ ላይ ከፍተኛውን ድርሻ ይጫወታል። ሀገሪቱን በመረጋጋትና ትልል ዋን አቅጣጫዎቹ በተባለው መንገድ እንዲሄዱ የራሱ ድርሻ ይጫወታል። ግን የተለያዩ ኃይሎች አሉ። አሁን እነዚህ የተለያዩ ኃይሎች ራሳቸው ጽንፍ በረገጡ ኃይሎች እየተመሩ ቅድም ሶሻል ማህበራዊ ሚዲያ ያልከው በማህበራዊ ሚዲያ በሚረጩ በተለያየ መልክ የሚቀርቡ መረጃዎችን እንዳሉ በመቀበል የራሳቸውን አቅጣጫ በመያዝ መብረድ ያለባቸውን ነገሮች ወይ ሁኔታዎች ጭራሽ እሳት እያደረግናቸው ነው። እሳት በሆኑ ቁጥር ደግሞ የሚመቸው ኃይል አለ፣ እንደውም መቀጣጠሉ እንዲቀጥል ያደርገዋል። ያ ለሁላችንም አይረጅም። ለዚህ ነው ጫፍ ከረገጡ ኃይሎች ርቀን የሚጠቅመን ሀገራችንን በአንድ ላይ ሆነን መምራት ነው እና እስኪ እነሱ የሚሰጡንን አጀንዳ ከማራመድ እና ከማጮ ይልቅ እስኪ እኛ ቁጭ ብለን ለህዝብም ለእነሱም አጀንዳ
አንስታቸው የሚል ነው። መልካም። አቶ ኤፍሬም ማዴቦ፣ አርበኞች ግንቦት ሰባት የፖለቲካ ዘርፍ ኃላፊ፣ በዛሬ ዕለት ይፋ ያደረጋችሁትን ስራ አስፈጻሚ የወጣውን መግለጫ አስመልክቶ ለሰጡኝ አስተያየት አመሰግናለሁ። እግዚአብሔር ይስጥ። ሌላው ነው
አድማጮች፣ የአርበኞች ግንቦት ሰባት ስራ አስፈጻሚ ኮሚቴ ዋልታ የረገጡ አጥፊ ጽንፈኞች ሲል በመግለጫው ተጠያቂ ያደረጋቸውን ቡድኖች ምላሽ በተከታይ ፕሮግራማችን ለማቅረብ ጥረት እናደርጋለን።
በሐዋሳ ከተማና ሲዳማ ዞን ከዛሬ ጧት ጀምሮ መንግስታዊና መንግስታዊ ያልሆኑ ድርጅቶች ተዘግተው ዋሉ። መስሪያ ቤቶቹ ተዘግተው የዋሉት ኤጄቶ በመባል የሚጠራው የሲዳማ ወጣቶች የማህበራዊ ሚዲያ ለሶስት ቀናት ስራ ማቆም አድማ ማወጁን ተከትሎ ነው። ወጣቶች ዛሬ ጧት በስራ ገበታቸው የተገኙ ወጣቶች ቢሮአቸውን ለቀው እንዲወጡና እንዲዘጉ እንዳስገደዷቸው ለቪኦኤ አስተያየት ሰጪዎች ተናግረዋል። የመንግስት አካላት በዚህ ዙሪያ ሐሳብ እንዲሰጡ ያደረግነው ጥረት አልተሳካም።
ዛሬ በሐዋሳ ከተማና በሲዳማ ዞን ጠዋት ጀምሮ መንግስታዊና መንግስታዊ ድርጅቶች ተዘግተው ውለዋል። እነዚህ መስሪያ ቤቶች ተዘግተው የዋሉት ኤጄቶ በሚባል የሚጠራው የሲዳማ ወጣቶች የክልልነት ጥያቄያችን አልተመለሰም፣ የውሳኔ ህዝብም ቀን በውል አልተገለጸም የሚለውን ጥያቄ ተከትሎ በማህበራዊ ሚዲያ ለሶስት ቀናት ስራ የማቆም አድማ ማወጃቸውን ተከትሎ ነው። የሐዋሳ ዩኒቨርሲቲ፣ የመንግስትና የግል ኮሌጆች፣ በከተማውና በዞኑ የሚገኙ አጠቃላይ ትምህርት ቤቶች ተዘግተው ውለዋል። ስራ የማስቆም ዓላማ የሲዳማ ጥያቄ ለመቀልበስ የሚደረገውን ጥረት ለመቃወም መሆኑን የሲዳማ ነጻነትና መብት አክቲቪስት ወጣት ታሪኩን ለማ ተናግሯል።
ህገ መንግስታዊ የሲዳማ ህዝብ ጥያቄ ህጉን ተከትሎ ፍጻሜ እንዲያገኝ የሚጠይቅ ትግል ነው ሲደረግ የነበረው። በዛሬው ቀን የህዝቡ በመንግስት ላይ ያለውን ጥርጣሬና መንግስት በተለይም ደቡብ ክልል መሪ ድርጅት የሆነው ደኢህዴን የሲዳማን ህዝብ ጥያቄ ለመጥለፍና ለመቀልበስ በውብ ሞልቦ የተደራጀ ነው የሚል ስጋት ስላለ የስራ ማቆም አድማ ተደርጓል ማለት ነው። ቀጥሎ ጥያቄው የማይመለስ ከሆነና የሪፈረንደም ቀን ተነግሮ ሲዳማ ላለፉት በርካታ ዘመናት ዋጋ ሲከፍልለት የነበረው ጥያቄ ከግብ የማይደርስ ከሆነ ይሄ ሰላማዊ ትግል ወይም አድማም ሆነ በሌላ መልኩ ትግሉ ይቀጥላል።
በዚህ ሂደት ውስጥ የኤጀቶ ወጣቶች ስራ የገቡ አካላትን በጉልበት ሄደው ከቢሮ እንዲወጡ ዩኒቨርሲቲ ድረስ አድርጓል የሚል መረጃ ነግረውኛል። ከህግ አኳያ እንዴት ታየዋል? አንተ ለነጻነት የምትታገል አክቲቪስት ነህ።
በዛሬው ቀን የተደረገውን ትግል ለማጥልሸትና አቅጣጫውን ለማሳት ሙከራ አድርገዋል። በፈቃደኝነት ላይ ተመሰረተ ነው የስራ ማቆም አድማው። በዛ ደረጃ የተደረገ ነው እንጂ በግዴታ የተደረገ የለም። ኖሮም ከሆነ በግዴታ ኃይል ለመጠቀም እንቅስቃሴ ያደረጉ ኃይሎች የእጀቱን ትግል ለማስመታት እና እጀቱ ካስቀመጠው አቅጣጫ ተንቀሳቅሰው ትግሉ በማይፈለግበት ሁኔታ እንዲስተጓጎል ለመፈለግ ፍላጎት ያላቸው ኃይሎች ናቸው እንጂ በጣም ሰላማዊ በሆነ መልኩና በፈቃደኝነት ላይ የተመሰረተ የስራ ማቆም አድማ ነው ለማድረግ የተሞከረው።
አንዳንድ አካባቢ ጎማ የማቃጠል የተወሰነ ሰዓት ቢሆንም መንገድ የመዝጋት አዝማሚያዎችም ታይቷል።
ይሄ ከምንድን ነው የመነጨው? በዋናነት ይህንን አፈጻጸሙን የሚከታተሉ ወጣቶች በተለያዩ አካባቢዎች ላይ ቅኝት ሊያደርጉ ይችላሉ። ይህንን በሚያደርጉበት ዝም ብለው የሚሄዱ ወጣቶችን በመያዝ በማሰር የጸጥታ ኃይሎች ህዝቡን ወደ ቁጣ ወጣቱን በተለይ ወደ ቁጣ ለማስገባት ሞክረዋል። ወጣቶች ተሰብስበውም ሲመክሩ ለመበተን ተሞክረዋል። በዚህም የተወሰኑ ሰዎች ተጎድተዋል። ይህ በዚህ ንዴት የተነሳ ይህንን ሰላማዊውን የስራ ማቆም እንቅስቃሴ አቅጣጫ ለማሳት ተሰርተዋል ማለት ነው።
የደህንነት ስጋት ስላለብኝ ስሜ በሚዲያ እንዲገለጽ አልፈልግም ያሉት በሐዋሳ ዩኒቨርሲቲ መምህር የሆኑትና አስተያየታቸውን ለቮይስ ኦፍ አሜሪካ የሰጡት ጠዋት ከቢሮቸው መጥቶ ወጣቶች እንዳስወጧቸው ተናግሯል። በስራቸው ላይ ተጽዕኖ ማሳደሩም ተናግረው የዩኒቨርሲቲው አስተዳደር ቢሮዎችም ዝግ እንደነበሩ ገልጸዋል።
እየገባሁ ነበረ። ቢሮ ገብቼ ኮምፒውተሮች ስከፍ የሆኑ ተማሪዎች እና ልጆች መጥተው በር ዝጋ ነው ያሉት። ዛሬ ዝግ ነው፣ በር ዝጋ አሉ። እዛ እሺ ብዬ ነው የወጣሁት ወደ ቤት ሞተሬ ነው ያስመስች። ዛሬ ዝግ ነው፣ በሶስት ቀን ስራ የለም ነው ያሉ። እዛ በኋላ ሌላውንም እየዞሩ በሙሉ የቢሮውን የመምህራንን ቢሮ እየዞሩ እያዘጉ ውጡ ይሉ ነበር። ምንም ፈቃድ አልጠየቁኝም። አግባብነትም የለውም። ክላስ መሄድ ምን ያደርጉኝ ነበር? ከመሄድ የበፊት እንዲያደረጉኝ ዜና ምን ያደርጉኝ ነበር እያልኩ ነው ሳስብ ይሆል። ከቤት ስመለስ ደግሞ ልጆችም ትምህርት ቤት ተመልሰዋል። የለም ከዚህ ውጭም የታዘብኩት የመኪናን ማቃጠል ቴንደንስ ነበራቸው። ቢቪት መኪናውን ከውጭ ሞተሩን መኪናውን ለይተው ቆጣጠሩ ነበረ። ተነስቶ ባይሄድ መኪና ቆይተው የመኪና ማቃጠል እንትን ሁሉ እንደ አዝማሚያ እንዳላቸው ይሰማ ነበር። አስተዳደር ቢሮም አልነበሩም። የአስተዳደር ሰዎች ኦልሬዲ ዘግተዋል። እንግዲህ አስተዳደሩም ትብብር አለው ማለት ነው። መስራት የነበረብኝን ተማሪዎችን ዘጋጅ የነበረውን ዝግጅት ትቼ ቤቴ ነው የዋልኩ። ዋስትና እስከምን ድረስ ነው? ቢሮ ውጣ፣ ማን በፈለገው ሰዓት ማንም ውጣ የሚለኝ ከሆነ ወይ ያሳየኝ ነገር የለውም ለወደፊት ምን ዋስትና አለኝ የሚለው ትንሽ እንትን ጥርጣሬ ውስጥ ከቶኛል።
ሌላ ስማቸው እንዲገለጽ ያልወደዱ የከተማ ነዋሪ አንዳንድ የንግድ ስፍራዎች ተዘግተው መዋላቸውን ጠቅሰው የሰው እንቅስቃሴ ከወትሮው የተገደበ መሆኑን ገልጸዋል።
ዛሬ እንግዲህ በር ማዘጋት የተለያዩ ድርጅቶችን ባንክም አዘግተው ነበሩ። መከላከያ ሰራዊት መጥቶ አስከፍቶ ባንክ አገልግሎት ሰጥ ነው ባለው ወደ ላይ ወደ አለሞራና አቶቴም ባለው አካባቢ ያው ከጸጥታ አኳያ አካባቢው ነዋሪው በፍርሃት በሙሉ የንግድ ድርጅቶች ተዘግቶ ነው የዋለው። ወደዚህ ደግሞ ዋን ነባር ከተማ የሚባለው ያው አገልግሎት እየሰጠ ነው የዋለው ማለት ነው። ወደዚህ ወደ አላሙራ ትምህርት ቤት እና ወደ ዶሮ እርባታ አካባቢ መንገድ ላይ ጎማ በማቃጠል እና በቡድኑ በመሆን መንገድ በመዝጋት ረብሻ ያው ሰው ንብረት ምናምን ባይነኩም የሆኑ ሁከቶች ነበሩ። ከዛ መከላከያ ሰራዊት ደርሶ በትኖ አካባቢውን ነጻ አድርጓል።
በከተማው አንዳንድ ቦታ ለይቶ ያልተከፈቱ የንግድ ተቋማት ቢኖሩም የነዋሪዎች እንቅስቃሴ እንደ ወትሮ ባይሆንም አልተቋረጠም። በተጨማሪም የንግድ ቤቶችና የገበያ ስፍራዎችም ስራቸውን ሲሰሩ ነው የሰነበቱት። ወጣቶች ስራ የማስቆም አድማ እንደሚያደርጉ ከሁለት ቀናት በፊት በማህበራዊ ሚዲያ ቢያውጁም ይህንን በተመለከተ ከክልሉ ከዞኑም ሆነ ከሐዋሳ ከተማ የመንግስት አካል የተሰጠ መግለጫ የለም። ዛሬ የተካሄደውን የስራ ማስቆም አድማን ተከትሎም የመንግስት አካላት በዚህ ዙሪያ ሀሳብ እንዲሰጡ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ተከታዩ ዘገባ ወደ ምስራቅ ኢትዮጵያ ይወስደናል። የድሬዳዋ አስተዳደር ምክር ቤት የከፍተኛ አመራር አባላት ለውጥ አድርጓል። ዛሬ የአስተዳደሩ ምክር ቤት አፈ ጉባኤ፣ ከንቲባ፣ ምክትል ከንቲባና ሌሎች አራት የካቢኔ ሹመቶች ላይ ነው ለውጡ የተደረገው። ከወር በፊት በድሬዳዋ የተካሄደውን ተቃውሞ ተከትሎ የኢህአደግ ምክር ቤት ሥራ አስፈጻሚ ኮሚቴ አባላት የሆኑት አቶ ተፈራ ደርበው እና አቶ መለስ ዓለም በመሩት መድረክ የከፍተኛ አመራሩ አባላት የተገመገሙ ሲሆን የዛሬው የአመራር ለውጥም ያንኑ ተከትሎ የመጣ እንደሆነ ተገልጿል። አዲስ ቸኮል ከድሬዳዋ ተጨማሪ አለው።
የድሬዳዋ አስተዳደር ምክር ቤት በሁለተኛ የሥራ ዘመኑ ባካሄደው አምስተኛ አስቸኳይ ጉባኤ ድሬዳዋን ለሶስት ዓመት ተኩል በከንቲባነት የመሩት አቶ ኢብራሂም ኡስማን ድርጅታቸው ኢሶዴፓ ለሌላ ተልእኮ ስለሚፈልጋቸው መልቀቂያቸው እንዲቀበል ያቀረቡትን ጥያቄ ተቀብሎ በምትካቸው አቶ ማህዲ ጊሬን በከንቲባ ማዕረግ ምክትል ከንቲባ ሆነው እንዲሰሩ ሾሟቸዋል። የቀድሞ ከንቲባ ኢብራሂም ኡስማን በእርሳቸው አመራርነት ዘመን ሀገሪቱ ብሎ ማስተዳደሩ አለመረጋጋቱ ስለነበሩና ብዙ ትኩረታቸው ጸጥታ ማስከበር ላይ ስላተኮረ ለከተማቸው የሚመኙትን ያህል ልማት አልሰራውም ብለዋል። ይሁንና በእርሳቸው አመራርነት ዘመን የኢንዱስትሪ ማዕከል ግንባታ መጠናቀቁን፣ የምድር ባቡር ግንባታ መገንባቱና ሌሎች ስራዎች መሰራታቸውን ገልጸዋል። የአብዲ መሐመድ ዑመር ወይም አብዲሌ መዋቅር እንዲፈርስና አሁን የተጀመረው ሀገራዊ ለውጥ እውን እንዲሆን ያበረከቱትን ማስተዋጽኦ ጠቅሰዋል። አዲስ የተሾሙት ከንቲባ ማህዲ ጊሬ ሮብሌ የመጀመሪያና ሁለተኛ ዲግሪያቸውን በፖለቲካ ሳይንስና ዓለም አቀፍ ግንኙነት እንዳገኙ የተነገረ ሲሆን በጅጅጋ ዩኒቨርሲቲ በተለያዩ አመራርነት እርከኖች በሶማሌ ክልል የቴክኒክና ሙያ ቢሮ ኃላፊነት፣ በሴቶች ጉዳይ ሚኒስትር አማካሪነት፣ በሽንሌ ወረዳ ምክትል አስተዳዳሪነትና በኢሶዴፓ ውስጥም በኃላፊነት መስራታቸው ተገልጿል። የድሬዳዋ አስተዳደር ምክር ቤት አባል ባለመሆናቸው በከንቲባ ማዕረግ ምክትል ከንቲባ ሆነው የተሾሙት አቶ ማህዲ ጊሬ የህዝቦችን አብሮነትና ሰላም፣ የወጣት ስራ አጥነት እንዲሁም ልማትና መልካም አስተዳደር የትኩረት ነጥቦቻቸው እንደሚሆኑ አስታውቀዋል። በሌላ በኩል በቅርቡ አፈጉባኤ ሆነው የተሾሙትና በወጣቶች ተወዳጅ እንደሆኑ የሚነገርላቸው አቶ ከድር ጀዋር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ሆነው ሲሾሙ የእርሳቸውን የአፈጉባኤነት ሹመት ደግሞ የቀድሞ ምክትል ከንቲባና ንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የነበሩት አቶ አብዱላ አህመድ ተረክበዋል። አቶ አብደላ ከዚህ በፊትም በርከት ላሉ ዓመታት በአፈጉባኤነትና ምክትል አፈጉባኤነት ሰርተዋል። አቶ ማህዲ ከምክትላቸው ባሻገር ሌሎች አራት የካቢኔ አባሎቻቸውንም ቀይረዋል። ሆኖም ሁሉም ተሿሚዎች ከአንድ ተቋም ወደ ሌላ ተቋም የተዘዋወሩ ናቸው። በድሬዳዋ የ40/40/20 ቀመርን በመቃወም የሚንቀሳቀሰው ሳተናው የድሬዳዋ ወጣቶች ህብረት አባል የሆነ ወጣት ወንዶሰን ኪዳኔ ግን በግል የአቶ ከድር ጀዋር ሹመት ቢደግፍም ነባሩ ቀመር እንዲቀጥል በመደረጉ ግን በሹምሽሩ ለውጥ ይመጣል ብሎ እንዳያምን እንዳደረገው ይናገራል።
ህዝብ ውሳኔ አይደለም ይሄ 40/40/20 ውሳኔው የፖለቲካ ውሳኔ ነው። ዛሬም ነገም ማንም ቢቀየር ምን እንዲል 40/40/20 እስካልተነሳልን ድረስ እኛ ሰላም አናገኝም። ምክንያቱም በ40/40/20 ቀመር ነው ሁላችንም እያገለለን ያለ ነው። ድሬዳዋዊነትን ስሜት ሳይሰማል ጫፍ ቃሚ መጠጠለቶች ተስፋ የቆረጠው ትውልድ የተፈጠረው ይሄ ቀመር ከመጣ ጊዜ ነው። ስለዚህ አሁን የተደረገው ለውጦች እኔ በራሴ በኩል ሙሉ ለሙሉ ምንም አይነት ለውጥ ያመጣል ብዬ አልገምትም። ምንም አመጣም እያየውን ነገርም የለም። ምክንያቱም እኛ ሰዎች ይቀየሩልን ሳይሆን በዋነኝነት ሀሳባችን 40/40/20 ይብረን። በግለሰብ ደረጃ አሁን ከድርን በጣም የምንወደው ልጅ ነው፣ ጥሩ ልጅ ነው፣ ብዙ ስራዎች ይጠብቁታል። ምክትል ከንቲባ ነው እንግዲህ፣ ምክትል ከንቲባና ንግድ ኢንዱስትሪ ነው አይደለ፣ ቢሮ ኃላፊ ነው። ስለዚህ በጣም ስራ ይጠብቀዋል። ድሮም የምንወደው ልጅ ነው። አንዱ ልጅ አስጠግቶልናል። ግን በዋነኝነት ኮታ ጥያቄ ስለሆነ ነው አሁን ትልቁ ችግራችን።
ከወር በፊት በከተማው የተነሳውን ተቃውሞ ተከትሎ ከፍተኛ አመራሩ የጠቅላይ ሚኒስትሩ አማካሪ በሆኑት አቶ ተፈራ ደርበውና አቶ መለስ ዓለም መሪነት ግምገማ ያካሄዱ ሲሆን የአመራር ለውጡም የግምገማ ውጤት እንደሆነ ነው የሚነገረው። ምክር ቤቱ ባለፈው በከተማው የተነሳውን ተቃውሞ ተከትሎ ከጸጥታ፣ ከፖለቲካ አመራር እንዲሁም ከልማትና መልካም አስተዳደር አንጻር ሊሻሻሉ ይገባቸዋል ተብለው ከወር በፊት በተለዩ ጉዳዮች ዙሪያ የተከናወኑ ተግባራትንም በቀድሞ ከንቲባ ኢብራሂም ኡስማን ቀርበው ውይይት ተካሂዶባቸዋል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን አመሰግናለሁ ለዘገባው። ሰበር ዜና አለን የተከበራችሁ አድማጮች። ዩናይትድ ስቴትስ ቦይንግ 737 ማክስ 8 ጄቶች ሁሉ ከአየር ላይ እንዲወርዱ አዘዘች። ጄቶቹ እንዲታገዱ ያዘዙት ፕሬዚደንት ዶናልድ ትራምፕ ናቸው። ለምን ያህል ጊዜ እንደሚታገዱ ለጊዜው አልተገለጸም። ዝርዝር መረጃ እንዳገኘን እንመለሳለን። የተከበራችሁ አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ወደ ተከታዩ ቅንብራችን እናልፋለን። የቢሾፍቱ አደጋና የመረጃ መዝጋቢው ቋት ጉዳይ
ባለፈው እሁድ ወድቆ 157 ተሳፋሪዎቹ በሙሉ ካለቁበት አይሮፕላን የተገኘውን ዝርዝር የበረራ መረጃና ድምፅ መቅረጫ መሳሪያ ለምርመራ ወደ ውጭ ሀገር እንደምትልክ ኢትዮጵያ አስታውቃለች። ግብፅ፣ ካዛክስታንና ቪየትናም ቦይንግ 737 ማክስ 8 ጀቶች በአየር ክልላቸው ላይ እንዳይበሩ ዛሬ አግደዋል። የአውሮፓ ህብረት፣ ቻይናና ህንድ ቀደም ሲል ተመሳሳይ እርምጃ መውሰዳቸው ይታወቃል። ኒውዮርክ ታይምስ ጋዜጣ ዛሬ ሰፋ ያለ ዘገባ ይዞ ወጥቷል። ዝርዝሩን ሰለሞን ክፍሌ ያቀርበዋል።
ኒውዮርክ ታይምስ ጋዜጣ የኢትዮጵያ አየር መንገድ ቃል አቀባይ አቶ አስራት በጋሻውን ጠቅሶ እንደዘገበው ኢትዮጵያ ይህን ከወደቀው አውሮፕላን የተገኘ ዝርዝር የበረራ መረጃና ድምፅ መቅረጫ መሳሪያ ወደ ውጭ ሀገር የምትልከው በምርመራው ሂደት እንዲያግዝ ነው። የትኛው ሀገር እንደሆነ ግን በይፋ አልተገለጸም። መርማሪዎች የዚህን ብላክ ቦክስ እየተባለ የሚጠራ መሳሪያ መገኘት የአደጋውን ምክንያት ለማወቅ እጅግ ጠቃሚና ወሳኝነት አለው ብለው ያምናሉ። የኢትዮጵያ አየር መንገድን ቃል አቀባይ አቶ አስራት በጋሻውን አሁን ከመሸ በስልክ አግኝቻቸው ነበር። እንደምናመሹ አቶ አስራት።
ጤና ይስጥልኝ። እንደምን አላችሁ? አድማጮችም እንደምን አሰነበታችሁ?
መቼ ነው ይሄ ብላክ ቦክስ የሚባለው መሳሪያ የተገኘው?
ብላክ ቦክስ የሚባለው በአይሮፕላኑ ውስጥ ያለው በጣም ጠቃሚ መሳሪያ የተገኘው ሰኞ ዕለት ከጠዋቱ 5:40 በኢትዮጵያ አቆጣጠር አካባቢ ነው።
እናንተ መመርመሪያው መሳሪያ ስለሌላችሁ ብላክ ቦክሱን በአፋጣኝ ወደ ውጭ አላካችሁም? አዘግይታችኋል ተብላችኋል። ለዚህ ወቀሳ ምን ይላሉ?
እኛ እንደ አየር መንገድ እና ሌላ በኩል ደግሞ እንደ ተመርማሪ አካል አፋጣኝ ውሳኔ ለመስጠት የአየር መንገዱ ብቸኛ ውሳኔ ሰጪ አካል አይደለም እና ኢትዮጵያ አየር መንገድ በዚህ ጉዳይ ላይ በቀጥታ ስለማይመለከተው ከሌሎች አካላት ጋር በተለይም አክሲደንት ኢንቨስቲጌሽን ቢሮ፣ ይሄ የአደጋ መርማሪ ቢሮ ተቋቁሟል። ከእነሱ ጋራ ህብረት ነው የሚደረገው። የኢትዮጵያ አየር መንገድም ይህንን ብላክ ቦክስ በይዞታው ስር አይደለም። ይህ በአሁኑ ሰዓት በመርማሪው እጅ የሚገኝ ሲሆን ከመርማሪው ጋር በሚደረግ ንግግርና ኢትዮጵያ አየር መንገድ ዋና ስራ አስፈጻሚና ሌሎች አባላት በሚወስኑት የመጨረሻ ውሳኔ መሰረት ወደ ውጭ ሀገር በአስቸኳይ ይጓጓዛል።
መቼና ወደ የትኛው ሀገር የምትልኩ ይመስላችኋል? በምን ያህል ፍጥነት?
እጃችን ላይ አማራጭ ሀገሮች አሉ። የተሻለ አቅም ያላቸውን ሀገራት አንዱን በዛሬው ምሽት ወይም በነገው ጠዋት ላይ ይወሰናል። ነገር ግን የምንልከው ወደ አውሮፓ አህጉር ይሆናል።
ከወዲሁ የተገኙ ሌሎች ፍንጮች አሏችሁ ለአደጋው ምክንያት ሊሆኑ ይችላሉ የሚባሉ?
እንዲህ ብሎ ለመናገር አሁን መላምት ብቻ ነው የሚሆነው። ስለዚህ እንዲህ ማለትም አይገባም። አደጋው የተከሰተበትን ምክንያትና የአደጋውን መንስኤ የሚያጣራ የአደጋ መርማሪ ኮሚቴ ተቋቁሟል። ይህ ኮሚቴ ከአሜሪካኑ ቦይንግ፣ አሜሪካ ከሰራው አገር ኤፍኤ እና የደህንነት አጣሪ መስሪያ ቤት ጋር እንዲሁም ከኢትዮጵያ መንግስት የትራንስፖርት ሚኒስቴር እንዲሁም ሲቪል አቪዬሽን ጋር የተውጣጣ ኮሚቴ ስላለ ያ በሚያወጣው ሪፖርት እንጂ ምንም አይነት መላምት መናገር አልፈልግም በዚህ ሰዓት።
ዩናይትድ ስቴትስ ግን ማክሰይት አውሮፕላኖችን አሁንም እያበረረች ነው። በዚህ ላይ ይተቹና አበቃለሁ።
እንግዲህ አገራት የሚከተሏቸው የራሳቸው አሰራር አለ። የኢትዮጵያ አየር መንገድ በተለይ ለደንበኞቹ በሚሰጠው ከፍተኛ የደህንነት ዋስትናና ለደህንነት የሚያደርገውን ጥንቃቄ ተከትሎ የተወሰደ እርምጃ እንጂ ከአሜሪካ መንግስት ጋር ወይም ከአሜሪካ በሚገኘው ከቦይንግ ካምፓኒ ጋር በተለየ መንፈስ አይደለም። ስለዚህ የኢትዮጵያ አየር መንገድ የወሰደው እርምጃ በተናጠል ለደህንነትና ለጥንቃቄ ሲባል ብቻ ነው።
አቶ አስራት በጋሻው የኢትዮጵያ አየር መንገድ ቃል አቀባይ፣ ለጊዜው በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። እናንተም በርቱ።
ወደ ኒውዮርክ ታይምሱ ጋዜጣ ዘገባ ልመለስ። እዚህ በዩናይትድ ስቴትስ ቦይንግ 737 ማክስ 8 አውሮፕላኖችን ያበረሩ ሁለት ፓይለቶች ባለፈው ህዳር የአውሮፕላኖቻቸው አፍንጫ ድንገት ቁልቁል ወደ መሬት ተዘቅዝቆ እንደሚበር ያ የሆነውም ከኦቶ ፓይለቱ ጋር በተያያዘ መሆኑን አመልክተው ሪፖርት አቅርበዋል። በፌዴራሉ መንግስት የአደጋ ሪፖርት ማስፈሪያ መዝገብ መሰረት እነዚህ አሜሪካ አየር መንገድ ፓይለቶች የገጠሟቸው ችግሮች ቀደም ሲል ህዳር ውስጥ ከተከሰከሰውና 189 ተሳፋሪዎቹ በሙሉ ካለቁበት የኢንዶኔዥያው አየር መንገድ ላየን ኤር የበረራ ቁጥር 610 ጋር ተመሳሳይ ነው። እርግጥ የዚህኛው አደጋ ምክንያት በምርመራ ላይ ቢሆንም በማክስ 8 የኮምፒውተር መሳሪያ ላይ የተሳሳተ መረጃ መጫን አውሮፕላኑ ድንገት እንዲያዘቀዝቅ አድርጎታል ተብሎ ይታመናል። አሜሪካውያኑ ፓይለቶች ሁለቱም እንደገና የበረራ ከፍታቸውን አስጠብቀው መጓዝ የቻሉት ኦቶፓይለቱን ማለትም አውቶማቲክ የማብረሪያ መሳሪያውን ካጠፉ በኋላ ነው። የቦይንግ 737 ማክስ 8 ጀት አውሮፕላኖች ብዙ ሀገሮች ውስጥ እንዳይበሩ ታግደው ከምድር አይነሱም። ጀቶቹ ለወትሮው በዓለም ዙሪያ በሳምንት 8500 በረራዎችን ያካሂዳሉ። ግብጽ፣ ቪየትናም እና ካዛክስታን ቦይንግ 737 ማክስ 8 አውሮፕላኖች እንዳይበሩ በማድረጋቸው በጀቶቹ ላይ የበረራ እገዳ ያደረጉትን ሀገሮች ቁጥር 41 አድርሰውታል። የራሷ የኤቪዬሽን ባለሥልጣን ያላት ሆንግ ኮንግም ለማክስ 8 ጀቶች የአየር ክልሏ መዘጋቱን ትላንት አስታውቃለች። ማክስ 8 አውሮፕላኖች ከምድር እንዳይነሱ ትዕዛዝ ከሰጡ ሀገሮች በተጨማሪ በትንሹ 34 አየር መንገዶችም አውሮፕላኖቹን በአንድ ላይ ሰብስበዋል። የካናዳው ሳንዊንግ አየር መንገድ በትናንትናው ዕለት ያሉትን 4 አውሮፕላኖች ከምድር እንዳይነሱ አዟል። እርምጃውን የወሰደው ግን እንደ ዩናይትድ ስቴትስ ሁሉ መንግሥት ሳይሆን ኩባንያው ነው። ኩባንያው ባወጣው መግለጫ እርምጃ የተወሰደው ከደህንነት ጋር በተያያዘ ሳይሆን ብዙ ሀገሮች አውሮፕላኖቹ በአየር ክልላቸው ውስጥ እንዳይበሩ በማድረጋቸውና ከንግዱ ጋር በተገናኘ ነው ብሏል። በዩናይትድ ስቴትስ የፌዴራሉ ኤቪዬሽን አስተዳደር ማክስ 8 ችግሩ እስኪፈታ ድረስ እንዳይበር የሚቀርበውን ተጽዕኖ እየተከላከለ መሆኑንም ዘ ኒውዮርክ ታይምስ ጋዜጣ ዘግቧል። ይህ በእንዲህ እንዳለ ከዩናይትድ ስቴትስ ውጪ ማክስ 8 ጀቶች በብዛት ያሉት የኖርዌይ አየር መንገድም አውሮፓ አውሮፕላኖቹ እንዳይበሩ በማገዱ የደረሰበትን ኪሳራ ቦይንግ ካሳ እንዲከፍለው ሊጠይቅ ነው። በጊዜያዊው የበረራ እገዳ ምክንያት የደረሰውን ኪሳራ ማካካስ ያለበት አውሮፕላኖቹን የሰራው ኩባንያ መሆኑ ግልጽ ነው ይላል የኖርዌይ አየር መንገድ ዛሬ ያወጣው መግለጫ። የኖርዌይ አየር መንገድ አውሮፕላኖች በመላ አውሮፓና ከዚያም ባሻገር ወደ ሌሎች ሀገሮች ይበራሉ። ከ160 በላይ ሌሎች ሞዴሎች ያሉት አየር መንገድ የማክስ 8 አውሮፕላኖቹ ብዛት 18 ብቻ ናቸው። በአሁኑ ሰዓት በዓለም ላይ የቻይናን ያህል ብዙ ማክስ 8 ጀት አውሮፕላኖችን ያገደ አገር የለም። 96 ናቸው ከበረራ የታገዱት አውሮፕላኖቹ። እና ይሄ ወደ ቻይና በሚደረጉ በረራዎች ላይ ምን ተጽዕኖ ያሳድራል? ከመጀመሪያው ዕለት ከሰኞ አንስቶ እንደታየው ምንም የለም። የቻይና አየር መንገድ በባሪ ፍላይት መረጃ መሰረት 62 በረራዎችን ሰርዟል። በመሆኑም ለቀሩት 288 በረራዎቹ ተተኪ አውሮፕላኖች ነበሩት። በቻይና የደህንነት ተቆጣጣሪዎች መሰረት ባለፈው ዓመት በአማካይ በቀን 15,000 በረራዎች ተደርገዋል። እጅግ ከፍተኛ ቁጥር ያላቸው አውሮፕላኖች በሚርመሰመሱበት የቻይና አየር ክልል ውስጥ። ጋዜጣው ዘገባውን በመቀጠል ቦይንግ በሚገልጸው መሰረት ደግሞ የቻይና አየር መንገድ የዓለምን የአየር ትራፊክ ከመቶ 14ቱን ይሸፍናል። ይህ አሃዝ በ20 ዓመታት ውስጥ 1/5ኛውን እንደሚይዝም ይተነብያል። የተባበሩት መንግስታት ድርጅት የአቪዬሽን ኤጀንሲስ በማክስ 8 ጀቶች ጉዳይ ላይ ምን እርምጃ ወስዷል? እስካሁን ባለው ጊዜ ምንም የለም። ብዙ የዓለም ሀገሮች ለጥንቃቄ ሲሉ የእነዚህ ሞዴል አውሮፕላኖች ለጊዜው እንዳይበሩ በማገዳቸውና በኢትዮጵያው አየር መንገድ የበረራ ቁጥር 302 ላይ አደጋው የደረሰበት ምክንያት እስኪታወቅ ድረስ እንጠብቃለን ይላል የዓለሙ ድርጅት የአቪዬሽን ኤጀንሲ። አንዴ ውጤቱ ተጠቃሎ ሪፖርቱ ይፋ ከተደረገ በኋላ ኤጀንሲው የሚወስዳቸውን እርምጃዎችና የሚሰጣቸውን የማሻሻያ ሐሳቦች ያቀርባል ሲልም ዓለም አቀፉ የሲቪል አቪዬሽን ድርጅት በትላንት መግለጫው አስታውቋል። ድርጅቱ አክሎም አሁን ያለውን ውሱን መረጃ መሰረት በማድረግ ብሔራዊ መንግስታት በተናጠል የሚወስዷቸውን እርምጃዎች እንደሚያከብርም ተናግሯል። የኤጀንሲው ዋና ጽህፈት ቤት ሞንትሪዮል ካናዳ ሲሆን የዓለም አቀፍ የሲቪል አቪዬሽን ህግጋት ስምምነቶችና የደህንነት ጥበቃ መመሪያዎች ስራ ላይ መዋላቸውን ይቆጣጠራል፣ ያስከብራል።
አመሰግናለሁ ሶሎሞን ለዘገባው። የተከበራችሁ አድማጮች፣ ከጥቂት ደቂቃዎች በፊት በደረሰን ሰበር ዜና መሰረት ቦይንግ 737 ማክስ 8 ጀቶችን ሁሉ ከአየር ላይ በማውረድ ዩናይትድ ስቴትስ እስካሁን ላለው ጊዜ የመጨረሻዋ ሀገር ሆናለች። ፌዴራሉ የአቪዬሽን አስተዳደር ጀቶቹን እንዲያግድ ፕሬዚደንት ዶናልድ ትራምፕ ትዕዛዝ መስጠታቸውን አስታውቀዋል። ከ737 ማክስ 8 ጀት ጋር በተያያዙ ባለፉት 6 ወራት ውስጥ ኢንዶኔዥያና ኢትዮጵያ ውስጥ በደረሱ አደጋዎች የ346 ሰው ሕይወት ጠፍቷል። ወደ ተከታዩ የምሽቱ ቅንብር እናልፋለን። በአፍሪካ ሙሰኛ ባለሥልጣናት ከሕዝብ ላይ ተዘርፈው አውሮፓ የሚቀመጡ ሀብቶች ለልማት ወደ የአገሮቹ እንዲመለሱ ለማድረግ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ግፊት እንዲያደርጉ ጠቅላይ ሚኒስትር አብይ አህመድ ጠይቀዋል። በሌላ በኩል ኢትዮጵያ በምስራቅ አፍሪካ ሰላም ለማስከበርና ሽብርተኝነትን ለመከላከል ለምታደርገው ጥረት ፈረንሳይ ከፍተኛ ግምት ያላት በመሆኑ የባህርና የአየር ኃይሏን ለማጠናከር የሥልጠናና የቁሳቁስ ድጋፍ እንደምታደርግ ፕሬዚደንት ማክሮን አስታውቀዋል። ሁለቱ መሪዎች የመከላከያ ትብብር ስምምነትና የኢንቨስትመንት ማስፋፊያ የመግባቢያ ሰነድ ተፈራርመዋል። ስለ ስምምነታቸው ለሀገር ውስጥ መገናኛ ብዙሃን የሰጡትን መግለጫ ተንተርሳ ጽዮን ግርማ ተከታዩን አጠናቅራለች።
የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ትላንት የጀመሩትን የኢትዮጵያውን ጉብኝት አጠናቀው ዛሬ ወደ ኬንያ ከማምራታቸው በፊት ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን ስለ ጉብኝታቸው በጋራ ለጋዜጠኞች መግለጫ ሰጥተዋል። በመግለጫው ላይ ፕሬዚዳንት ኢማኑኤልን አመስግነው ንግግራቸውን የጀመሩት ጠቅላይ ሚኒስትር አብይ አህመድ ታሪካዊው ውቅር የላሊበላ አብያተ ቤተ ክርስቲያን ላይ የደረሰውን ችግር ለመቅረፍ የሚያስችል የሙያና የገንዘብ ድጋፍ ለማድረግ ያሳዩትን ከፍተኛ ተነሳሽነት አድንቀዋል። በተጨማሪም የኢትዮጵያ መንግስት አየር ኃይሉንና ባህር ኃይሉን ለማጠናከር ላለው ፍላጎት ለተሰጠው ቀና ምላሽ ምስጋና አቅርበዋል።
ጠንካራ አየር ኃይል፣ ጠንካራ ባህር ኃይል ለመገንባት ላለው ፍላጎት ፕሬዚዳንት ማክሮን በሁሉም መስክ ድጋፍ ለማድረግ እና ከኛ መከላከያ ሚኒስትር ጋር ለመስራት የትብብር ስምምነት ተፈራርመናል። ይህም ከአውሮፓ ሀገራት ጋር ከምናደርገው ጉልህ የሁለትዮሽ ግንኙነት እንደ አንዱ ሊወሰድ ይችላል።
በተጨማሪም በሁለቱ ሀገሮች መካከል የኢንቨስትመንት ትብብር እንዲጎለብት የሚያስችል ስምምነት ላይ መደረሱንም አስረድተዋል። በፈረንሳይኛ ቋንቋ ንግግራቸውን በምስጋና የጀመሩት የፈረንሳይው ፕሬዝዳንት ኢማኑኤል ማክሮን በአሁኑ ሰዓት በኢትዮጵያ አየር መንገድ በደረሰው አደጋ ማዘናቸውን ገልጸዋል። በታሪካዊው የላሊበላ ውቅር አብያተ ክርስቲያን ላይ የደረሰውን አደጋ ለመታደግ የሚያስችልም ድጋፍ አገራቸው እንደምታደርግ ቃል ገብተዋል። በተጨማሪም ኢትዮጵያ በምስራቅ አፍሪካ ሰላምን ለማስፈንና ሽብርተኝነትን ለመከላከል የምታደርገውን ጥረት ስለሚያከብሩና የባህር ኃይሏና የአየር ኃይሏን ለማጠናከር በፈረንሳይ በኩል የስልጠናና የቁሳቁስ ድጋፍ እንደሚያደርጉ ገልጸዋል። በኢንቨስትመንት በኩልም በትብብር ከኢትዮጵያ ጋር እንደሚሰሩ አረጋግጠው ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ፈረንሳይ በነበሩ ወቅት ባቀረቡት ጥያቄ መሰረት ባለሀብቶችን ይዘው ወደ ኢትዮጵያ መምጣታቸውን፣ ይህ ደግሞ ለቀጣይ ስራ ጠቃሚ መሆኑን ተናግረዋል። ፈረንሳይና ኢትዮጵያ ያላቸውን ታሪካዊ ትብብርም አድንቀው ያም እንደሚቀጥል፣ በተጨማሪም ጠቅላይ ሚኒስትር አብይ እየወሰዱት ያለውን እርምጃ እንደሚያደንቁና ሀገራቸው ፈረንሳይም ለዚህ ተባባሪ እንደምትሆን ተናግረዋል። በዚሁ መግለጫ ላይ ወርልድ ጀስቲስ ፕሮጀክት ባወጣው ሪፖርት ኢትዮጵያ የሕግ የበላይነትን በማስከበር ረገድ ከ126 ሀገራት 118ኛ ደረጃ ላይ መቀመጧ ከጋዜጠኛ ተጠቅሶ ኢትዮጵያ በህግ ማስከበር ጉዳይ መሻሻል አላሳየችም ተብሏልና መንግስቱ በዚህ ላይ እንዴት ትኩረት ሰጥቶ ይሰራል? በተለይ ደግሞ አሁን እየተከሰቱ ያሉ ግጭቶችን ለመቅረፍ ምን ይደረጋል የሚል ጥያቄ ለጠቅላይ ሚኒስትር አብይ ቀርቦላቸው ነበር። ላለፉት አመታት በነበረው አሰራር የጸጥታ አስከባሪ አካላት በሚፈጠሩ ግጭቶች በቀጥታ ህዝብ ላይ ይተኩሱ ስለነበር በህዝብና በጸጥታ አካላት መካከል ትልቅ ተቃርኖ ተፈጥሮ እንደቆየ ያስታወሱት ጠቅላይ ሚኒስትሩ
በተቋማቱና በህዝብ መካከል ያለው ተቃርኖ እየፈታን ለመሄድ በተወሰነ ደረጃ ለዘብ ያለ እና የህዝብን የቆየ ብስጭት የሚያወጣ አካሄድ መከተል ያስፈልጋል። ኮሽ ባለ ቁጥር ህግ ስለሚፈቅድ ብለን ብናስር ብንቀጣ ተመልሰን ምንፈልገውን ዲሞክራሲ ልንገነባ ስለማንችል አሁን ብዙዎች ብስጭታቸውን ቂማቸውን ንዴታቸውን የሚያወጡበት ጊዜ ስለሆነ መንግስት አብዛኛውን ነገር በትግስት የሚያይበት ሁኔታ አለ። ከዚህ ጎን ለጎን የሎ ኢንፎርስመንት ኤጀንሲስ ማጠናከር ተቋማዊ ግንባታ ፕሬዚደንት ማክሮን እንደገለጹት መከላከያን ጨምሮ እንዲሁም የፍትህ ስርዓቱ ሪፎርም አበክረን እየሰራንበት ያለን ሲሆን ሰዎች በጋራ ኢትዮጵያ በመትባል ሀገር ስር መኖር ከፈለጉ ለራሳቸው ወይም ለቡድናቸው የሚያስቡትን መብት ሌሎች ማክበር እንደሚገባ ካላሰቡ በግሩፕ ቲንኪንግ መጋጨት አይቀርም። ስንጋጭ ደግሞ የህግ አስከባሪ አካል የግድ ወደ መሃል ይገባል። ማንም ሰው ወጥቶ ተሰልፎ ተቃውሞ ማሰማት መለማመድ አለበት። ተቃውሞ ስንሰማ መደንገጥ የለብንም። ከተቃወመ በኋላ ግን ድንጋይ በማንሳት መኪና ሰብራለሁ፣ ቤት ሰብራለሁ፣ ሌላውን ሰው አጠቃለሁ የሚል ፍላጎት ግን እየተደጋገመ ከሄደ ያው ምንም ጥርጥር የለውም መንግስት ነገሮች መስመር እየለቀቁ ከሄዱ ወደ መጥፎ ነገር ይሄዳል። እንደዛ እንዳይሄድ በከፍተኛ ትግስት ነገር እያየን ያለንበት ሁኔታ ዲሞክራሲ ለኢትዮጵያ ያስፈልጋል የሚል እምነት ስላለን
ሪፖርቱን በተመለከተ ለተነሳው ጥያቄ ደግሞ በቀጥታ ሲመልሱ እርሳቸው ከዚህ ይልቅ የአውሮፓ ሀገራት በሚያወጧቸው ሪፖርቶች ላይ በአፍሪካ ሙሰኛ ባለስልጣናት ከህዝብ ላይ ተዘርፈው አውሮፓ የሚቀመጡ ሀብቶች ለልማት ወደ ያገሮቹ እንዲመለሱ በማድረግ ላይ አተኩረው እንዲሰሩ ጠይቀዋል።
በአንጻሩ ተጠብቀ የነበረው ከዛ ጥናት የአፍሪካ ሀገራት ባለስልጣናት በግፍ ከህዝባቸው የሚዘርፏቸው ሀብቶች ወደ አውሮፓ ይሄዳል። የአውሮፓ ባንኮች ካለምንም ችግር የአፍሪካን ሀብት ተቀብለው እያስቀመጡ እኛን ማኒ ላውንደሪንግ ይካሄድባቸዋል የሚል ደረጃ ሲያወጡ ሳይ ይገርመኛል። ይሄን ለኢዩ ኃላፊዎች ያነሳው ቢሆንም እርሶ በቅርቡ ለኢዩ እንደሚወዳደሩ ስለማቅ እንደሚያሸንፉም ተስፋ ስለማደርግ የአውሮፓ ህብረት ከአፍሪካ ጋር ያለው ኮሙኒኬሽን የአቻ ኮሙኒኬሽን እንዲሆን እንዲሰሩ ጠይቃለሁ። የጥናት ተቋማት ተነስተው የአፍሪካን ሬት በማሳነስ ብቻ ሳይሆን ኃላፊነት ተወጥተናል ወይ የሚለውን ነገር ማሰብ ይኖርባቸዋል። በተለይ ከፍተኛ ኮራፕት ባለስልጣናት በቢሊዮን የሚቆጠር ሀብት አውሮፓ ውስጥ አስቀምጠዋል። ይህንን ሀብት በልማት ወደ አፍሪካ ቢመለስ አሁን አፍሪካ ውስጥ ያለውን ችግር ስለሚፈታ በእንደዚህ ጉዳይ ውስጥ ጠንካራ አመራር ስለሆኑ እርስዎም በአውሮፓ ውስጥ ሚናውን በመጫወት የአፍሪካ ሀብት ወደ አፍሪካ እንዲመለስ የአፍሪካ ተቋማት እንዲጠናከሩ እንዲያግዙን በዚሁ አጋጣሚ ጥሪ አቀርባለሁ።
በመጨረሻም ሁለቱ ሀገሮች የመከላከያ ትብብር ስምምነትና የኢንቨስትመንት ማስፋፊያ የመግባቢያ ስምምነት መፈራረማቸው ተጠቅሷል።
ክቡራትና ክቡራን አድማጮች፣ ቀደም ሲል በምሽቱ እናቀርባለን ብለን የነበረው ከአሜሪካ ከሚገኙ የቀይ ሽብር ተጎጂዎች ጋር የተያያዘ ታሪክ ለዛሬ በጊዜ ጥበት ምክንያት አይቀርብም። በሌላ ምሽት ይዘን እንቀርባለን።
አሁን የዜና ማጠቃለያ እናነባለን። ሶማሊያ ውስጥ ጉድጓዱ በተባለ መንገድ በሚገኝ ገበያ ላይ ዛሬ በደረሰ የአራት ፈንጂዎች ፍንዳታ ቢያንስ 5 ሲቪሎች ሲገደሉ 40 ሰዎች መቁሰላቸውን አንድ ባለስልጣን ተናግረዋል። በማዕከላዊ ሶማሊያ በተቀናቃኝ ሚሊሻዎች መካከል በተካሄደ ግጭት ደግሞ ቢያንስ 6 ሰዎች ሲሞቱ 10 እንደቆሰሉ እማኞች ተናግረዋል። በናይጄሪያ ሌጎስ በተደረመሰ ህንፃ ውስጥ ብዙ ልጆች መውጫ ሳያጡ እንዳልቀረ ይታመናል። በመቶዎች የሚቆጠሩ ሰዎች ከፍተኛ የማዳን ጥረትን እየተመለከቱ ናቸው። ዛሬ ማለዳ ላይ በተደረመሰው ባለ 3 ፎቅ ህንፃ ምን ያህል ሰዎች በፍርስራሽ ውስጥ እንደቀሩ አይታወቅም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዓለም ዙሪያ ባሉት ሀገሮች ስላለው የሰብአዊ መብት አያያዝ ጉዳይ ዓመታዊ ዘገባ አውጥቷል። በፊትም ቢሆን ጥሩ ስም ባልነበራቸው ሀገሮች ባለፈው ዓመት የታየው ሁኔታ በጥሰቶችና በደሎች የጠለመ ነው ይላል ዘገባው። ቬንዙዌላን፣ ኢራንንና ቻይናን እንደ ምሳሌ ጠቅሷል።
ክቡራትና ክቡራን አድማጮች፣ የምሽቱ ፕሮግራም ፕሮዲውሰር ንጉሡ ታምሬ፣ ቴክኒሻኑ ጀስትን ትዋይት፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና
አዳነች ፍስሐዬ ነን።
አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል።
በእኛ በኩል ሰላም፣ ደህና ደሩ።